Zodi.
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ረዋን ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ በደሴ ከተማ በአንዲት በጎ አድራጊ የተቋቋመ እንደ ኦቲዝም ያሉ የተለያዩ አእምሮ እድገት ውስንነቶች ያሉባቸው ህጻናትን ለመርዳት ያለመ ድርጅት ነው። መስፍን አድራጊ ስለ ህጻናት ማቆያው ቀጣዩን ዘገባ አሰናድቷል።
በአማራ ክልል የመጀመሪያው እንደሆነ ይነገርለታል የደሴ ወረዋል ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ ማዕከል። የማዕከሉ መስራች ኢማን መሐመድ ረዋን የሚለውን የአረበኛ ቃል ለማዕከሉ መጠሪያነት ሳውለው ሁለት ስሜቶችን በቅጡ ስለሚገልጹልኝ ነው ይላሉ። አንድም የመጀመሪያ ልጃቸውን ስም፣ ሌላም በማዕከሉ ግልጋሎት እያገኙ ያሉ ኦቲዝምን ጨምሮ የአእምሮ እድገት ውስንነት ያለባቸው ህጻናት።
የመጀመሪያ ልጄ ረዋን 9 አመቷ ነው። በ5 አመቷ ነው ኢትዮጵያ ጃት የመጣው። የተወለደችው ሳውዲ ውስጥ ነው። ኦቲዝም ሆኗን ግን ያወቅኩኝም ብዙ ሆስፒታል ወስጃት አለውኝ። ከልጆች ጋር ቀላቀያት እንጂ ኦቲዝም መሆኑን ያወቅኩት ኢትዮጵያ መጥቼ ነው። ግን ኢትዮጵያ መጥቼ ልጄ ኦቲዝም መሆኗን ካወቅኩኝ በኋላ ልጄ መርዳት እንደሚገባኝ በመጀመሪያ ማመን አምኖ መቀበል ነውና አምኜ ተቀብዬ ቀጥታ ልጄን ወደ መርዳት ነው የሄድኩት። ልጄ እንደዛ ሆና በመረዳበት ሰዓት ሰዎች ወስደው የሆነ ልጅ ያሳዩኛል። ወደ ሮቢት የሚባል አካባቢ ማለት ነው። እዛ ሲሄድ እናት ልጇን በሰንሰለት አስራ የቀን ስራ ነበር የምትሰራውና እኔ በጣም ደነገጥኩኝ። ውጭ ላይ አስራ ሆነ ሄደችው ስጠይቅ የለችም የቀን ስራ ልትሰራ ነው ሄደችው ሲባል ይሄን እናት መጠበቅ አለብኝና እንዳታስረው እንዴት ነው ማድረግ የምችለው ልጁ እንዴት ነው መርዳት ያለብኝ ወደሚለው ገባሁኝ። ያው እናትየዋን አግኝቼ ሳናግራት ምንም አይነት ትምህርት ቤት የሚቀበላት እንደሌለ፣ ልጁ በጣም የሚሮጥ የሚጮህ መኪና አደጋ ውስጥ እንደሚገባባት እንደሚጠፋባት ነበር የነገረችና በአለም ጥሏት ስለጠፋ ያላት እድል ምንድነው ልጁን ይዛ መስራት ስለማትችል አስሮ መሄድ ነውና በሱ የተነሳ ብዙ ትምህርት ስፈልግ አጣሁኝ። መጨረሻ ላይ ወደ መክፈቱ ውሳኔ ገባሁኝ ማለት ነው። ሲቋቋም ቤት ክራይ ፈለግኩኝ። ሳገኝም ደግሞ ውጭ የሚኖሩ እህቶች የቤት ክራይ ከፈሉልኝ የመጀመሪያ መነሻውን የስድስት ወር። ከዛ የሚቀጥለው ደግሞ ራሴም የአስተማሪዎችም የምንም እያደረግኩኝ ውጭ የሚኖሩ ዲያስፖራዎች፣ ተቅዋ፣ የሚቢፎርደስ የሚባሉ ድርጅቶች በቋሚነት 30 ልጆቹ እንዲማሩ የቤት ክራይ እንትን ብሎ በጣም ችግር ላይ ነበርኩና ሊዘጋ የመጨረሻ ሊዘጋ ሲል አባዩ ምን የሚባል ድርጅት እነሱ ደርሰው የቤት ክራይ ከፈሉልኝ። እኛ ጋር እድሜ ክልል ወደ 15 16 ዓመት ልጆች መጥተው ትዕዛዝ አይቀበሉም። ጉልበተኞች ናቸው፣ የሚማቱም አሉ። ካለው ሁኔታ ጋር አሁን አልቻልንም፣ ግን ቢያንስ በአሁን ሰዓት ከ11 12 13 ተቀብለናል። ከ13 ዓመት ልጅ ፓምፐርስ የሚለብስ ወይ 14 ዓመት ልጅ እንደዚሁ ፓምፐርስ የሚለብሱ አሉ፣ በእጃቸው የማይበሉ አሉ። እነዚህ ይህን ሁሉ ማስተካከል ነው አሁን የኛ ስራ። ሽንት ቤት የማይጠቀሙ፣ ጥርሳቸውን መቦረሽ የማይችሉ፣ እጃቸውን ታጥበው የማይበሉ ልጆች ናቸው ያሉ።
ወደ ማቆያው የመጡት ህጻናት በተዘጋጁላቸው የመለማመጃ ክፍሎች ውስጥ የተለያዩ ልምምዶችን ያደርጋሉ። የአይን ግንኙነት እንዲያጎለብቱና ትኩረት እንዲያደርጉ፣ በዛጎሎች ውስጥ ክር ማስገባት፣ ነገሮችን በራሳቸው እንዲፈጽሙ፣ ልብሳቸውን መቆለፍ፣ ጫማቸውን ማሰርና መሰል እንቅስቃሴዎችን እንዲያደርጉ የተመደቡ መምህራኖች ያግዟቸዋል። አሚና ወል ከሃሮሚያ ዩኒቨርሲቲ በልዩ ፍላጎት 3 አመት ተምራ 2014 ዓመተ ምህረት ላይ ብትመረቅም በግልም ሆነ በመንግስት ተቋማት የመቀጠር እድል አላጋጠማትም። የዩኒቨርሲቲ ተመራቂዋ ወጣት ያለ ስራ 5 ወራት ቤተሰቧ ጋር ከተቀመጠች በኋላ አማራጭ አደረገችው ቤተሰቦቿ ካሉበት የገጠር ቀበሌ በቅርብ ርቀት ወደምትገኘው ደሴ ከተማ መምጣት ነበር።
ደሴ መጥቼ ግለሰብ ቤት በቤት ሰራተኝነት ገባሁኝ። ለአንድ ወር ከ20 ቀን አካባቢ ሰራሁኝ። ከዛ የምሰራበት ሰውዬ ያው ውጤቴንም ሲያይ መማሪንም ስነግረው እዚህ መስራት የለብሽም ስራ ፈልጌ እኔ ያስገባሻለሁ ምናምን አለን እና ከዛ እዚህ መጥቶ እሷን ኢማንን አናገራት። እሺ ብላ ከዛ መጣ።
የተማረችውን ሳይንስ በተግባር የምትተገብርበት አጋጣሚ መፈጠሩ ቢያስደስታትም በተለያዩ አካባቢዎች ኦቲዝምን ጨምሮ በተለያዩ የአእምሮ እድገት ውስንነት የሚቸገሩ ህጻናት በበዙበት ሀገር በልዩ ፍላጎት የሰለጠኑ ሰዎች እውቀታቸውን የሚያጋሩበት እድል አለመፈጠሩ እንደሚያሳስባት ትናገራለች።
እኛ ቢያንስ ትንሽ እንኳን ይተማር ነው በዛ ፊልድ ልጆቹን የማውጣት አቅም ቢመቻችልን ይሄ ነገር መስራት እንችል ነበር። ነገር ግን ባለመመቻቸት ምክንያት ልጆቹም ሊቀሩ ይችላሉ። ትልቅ ተጽዕኖ አለው። ቢያንስ እዚህ ወጥተው መማራቸው እንኳን ትልቅ ነገር ነው። እንደሰውም ስለማይቆጠሩ ማለት ነው።
ህፃናቱን ቀድሞ ከነበሩበት ይዞታ ጋር የሚያነጻጽሩት የማቆያ ማዕከሉ መስራች ወደ አደባባይ መውጣታቸው በራሱ የጅምራችን ስኬት ነው ይላሉ።
መረጋጋት አሁን ብዙዎቹ አንወላጆች በፊት በጣም ይሮጥ ሚንቀጨቀጭ ልጅ ከሆነ ተረጋግቶ መረጋጋት ያው እንዳልኩ ደግሞ አሁን አዲስ እንትናቸው ያው ያለው ነገር እንግዲህ በሄደስ ደግሞ የሚያመጡትን ወላጅ ነው የሚናገረው። እኛ ግን በጣም ያው መውጣታቸው ትልቅ ነገር ነው። በእጃቸው መታጠባቸው ትልቅ ነገር ነው እና እጃቸው ታጥቦ መብላት ንጽህና የግል ንጽህናቸው መጠበቅ ትልቅ ነገር ነው።
ልጃቸው በማቆያው በሚሰጡ አገልግሎት ተጠቃሚ የሆነው ዘይነብ አሳይድ ከግንዛቤ ጥረት ጋር ተያይዞ ደረሰብኝ የሚሉትን የሞራል ጫና ያስታውሳሉ።
በሳውዲ አረቢያ ኖር ነበርና ከዚህ በፊት ተወልዶ ቢያንስ ከአምስት ዓመት ሲሆነው ምንም ማቀው ነገር የለም ያው አይናገርም። እዚህ ወደዚህ ያው ከስደት ወደዚህ ተመልሰን መጣን። ከዛ ከመጣን በኋላ ያው ልጁ ምንም የሚስተካከል ነገር የለውም። ሽንት ቤቱንም በራሱ እንደዚህ የመነካካት በቃ የማያምር ሁኔታ ሁሉ ነገሮች ነበሩትና ያው እያደገም ሲመጣ ያው ነገር አብሮ እያደገ መጣ። ኦቲዝም መሆኑን ያው ደሴ ሆስፒታል ነገረኝ። ከዛም በኋላ ያው አልሐምዱሊላህ ብዬ ተቀብዬ እየኖርኩ ነው ያለው። ሰዎች እኔ ያመጣሁት በሽታ ይመስል ሰዎች አግልለውኝ ነበር። እስቲል ከቤተሰቦች ጭምር በቃ በሽተኛ ልጅ ነው የያዘችው፣ ይሄ ልጅ ከኛ ልጆች ጋር እንዳይጫወት ሁሉ ውሳኔ ያርፎበት ነበር እና እጅግ በጣም ያማል። ባለቤቴ ሱዳናዊ ነበር። ወደ አገሩ ተባሮ እሱም ወደ አገሩ ነው ሄዷል። ያው ቢያንስ እንግዲህ ሰባት አመታችን ምን ላይ እንዳለ ማነጥ አያየቅም። የተቋረጠ ነገር ነው ያለው። የመኪና አደጋ ደርሶበታል ተብዬ ሰምቻለሁ። ከዛ ውጭ የማውቀው ነገር የለም፣ የሚረዳን ነገር የለም። ያው አልሐምዱሊላህ በግላችን እንደዚሁ እንታደራለን። ሁለት ልጆች አሉ እሱ ጋራ ማለት ነው። ዘጠኝ አመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁኑ አንድ ቀን የልጅነቱን ጣዕም ሳያውቀው ሳይቦርቅ እንዲሁኖ ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ ያስለቅሰኝ ነበር። እኔ ራሴ ስቼ የምወድቅበት ሁሉ ሰዓት አለ። ራሱን ይነክሳል። በቃ የሆነ እርግማን ብለው ነው እነሱ የሚፈርጁትና ያንን ያነስሳማ የልጁ ህመም ሳያምህ የሰው ንግግር ደግሞ በጣም ያማል። አጥንት የሚሰብር ነገር ነው።
በክራይ ቤት የሚኖሩ ልጅ ጮኸ ተብሎ በሽተኛ ልጅ የያዘች እናት ናት እንጂ የምትወጣው ኖርማል አይወጣም። መውጣት ያለበት ጤናማ ልጅ የያዘው ነው። በሽተኛ ያለችዋል መውጣት የለባት። ምክንያቱም ወደን አላመጣ ነው። ማንም ሰው ወዶ አላመጣውም። እንዲሁም ደግሞ መናገር የምፈልገው ባል ብዙ ጊዜ አሁን ያሉ እናቶች ብታያቸው ባሎቻቸው ጥሏቸው የጠፉ ልክ እሷ ፈልጋ እንዳመጣች ልክ ለእሷ ብቻ እንደመጣ ተደርጎ ነው። ሰው እሷ ፈልጋ አላመጣችም። ይህ ልጅ የእሱም የእሷም ልጅ ነው እና ቢረዱ ይህ ነገር እኛ ፈልገን አላመጣ ነው። ቁጣም አይደለም። ከሰራንባቸው ደግሞ ይቀየራሉ። ምክንያቱም ስማርት ናቸው።
የቤት ጫማና ወደ ትምህርት ቤት ሲመጣ የሚያደርገውን ጫማ ለይቶ ማወቁ፣ የመንገዱን አቅጣጫ ለይቶ ማወቁ ይሄ ለእኔ ትልቅ ነገር ነው። ኬጅ አስገብቼው አይቼዋለሁ እና ሲያስገልሉት ነበረ።
በደሴ ከተማ የማስታወቂያ ባለሙያ የሆነው ወጣት ብርሃኑ ተበጀ ልደቱን በማዕከሉ ካሉት ህጻናት ጋር ከማክበር ጀምሮ ጓደኞቹን በማስተባበር ለህጻናቱ መገልገያ የተለያዩ ቁሳቁሶችን ይደግፋል።
በርካታ ሰዎች ልደታቸውን የተለያዩ ቦታዎች ላይ ያከብራሉ፣ በርካታ ገንዘብ አውጥተው። እኔ ግን እንደዚህ አይነት ቦታዎች ነው ማክበር የምፈልገው። ልደቴን ካከበርኩ በኋላ በአቅሜ በቻለው መንገድ ይህንን ተቋም ለመርዳት ሞክሬያለሁ። ጓደኞቼን በማስተባበርም እንደዚህ ወንበሮች፣ ጠረጴዛ፣ አሁን ደግሞ ዩኒፎርም እያሱና ቢኒያም የሚባሉ ወንድሞችን በማስተባበር እነዚህን ነገር እያደረግኩላቸው ነው። ሌሎቹም ሰዎች ይህንን ተቋም በመጎብኘት የአእምሮ እድገት ውስንነት ተፈልጎ የሚመጣ ነገር አይደለም፣ እርግማንም አይደለም። ሰዎች ፈልገው አይደለም ወደዚህ ምድር ልጆቻቸውን የሚያመጡት፣ በአጋጣሚ የሚከሰት ነገር ነው። ስለዚህ ሁላችንም እንድንረዳቸው ጥሬን አስተላልፋለሁ።
የአሜሪካ ድምፅ ዘጋቢ በማዕከሉ ውስጥ ሳለ ለጉብኝትና ለድጋፍ የመጡትን በደሴ ከተማ የመላኩ ሰፈር ወጣቶች መረዳጃ ማህበር አባላትን አናግሮ ነበር። የማህበሩ ሰብሳቢ ነቢያት ሸቱ
ሶሻል ሚዲያ ላይ ረዋን የአእምሮ ውስነት ማዕከልን ካየን በኋላ በአካል ሂደን ግቢያቸው ጋር ጎበኘን። ኦልሞስት ህመማቸው ህመማችን ነው ብለን በጣም ስለተሰማን ማህበራችን ልዩ ድጋፍ ማድረግ ጀመረ። ድጋፋችንን ማይተው የረዋን በጎ አድራጎት መስራች ኢማ የክብር አምባሳደር አረጉ ማህበራችንን። ከዛ በኋላ በቋሚነት በ15 ቀን በወር በ20 ቀን እየመጣን እንጎበኛለን፣ ያለን እናካፍላለን።
ማቆያ ማዕከሉ በግለሰቦች መኖሪያ ቤት ተከራይቶ እንቅስቃሴውን ከጀመረ አንድ ዓመት ቢያልፈውም አከራዮቹ ግለሰቦች ከሰሞኑ እንዲለቁ ስለጠየቁ ቀጣዩ ማረፊያቸው እንደሚያሳስባቸው የማቆያው መስራችና ስራ አስኪያጅ ይናገራሉ።
መስፍንን አመሰግናለሁ ለቀደመው ዘገባ። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎች እና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡ ባልደረባችን ስመኝሽ ቆየ ጠይቃቸዋለች።
አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ፣ አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ፣ ኢትዮጵያኖችን ጨምሮ። ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የ22 ዓመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው።
ለትምህርት ወደ አሜሪካ ነው ቀጥታ ከ12ኛ ክፍል እንደጨረስኩ የመጣውበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛን ይሰጠኛል ብያስብ የነበረ ወደዚህ አፕላይ ያደረኩት።
ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው።
በመጀመሪያ ወደ ውጭ ሄዶ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን እመለከትና ሞክር ነበረ። ከነዛ ውስጥ ሚነርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ከተደረግኩ በኋላ ነው ወደ ዩኤስ ልመጣ የቻልኩት።
አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል።
የኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል፣ ኢቨን ከትራዲሽናል ዩኒቨርሲቲዎች ማለት ነው። በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም በብዛት። የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። በየከተማዎቹ ወጣን ከነዛ ጋር ኢንጌጅ በማድረግ እና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪየንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሽፕ ወይም አፓረንት የሚሉት ነገር አለ። ከአራተኛው አምስተኛ ዓመት ላይ ነው እንደዚህ አይነት ኤክስፒሪየንስ ላንድ ሴሚስተር ብቻ። ይሄ ግን ሙሉ የቆይታችንን ከአንደኛ ዓመት እስከ አራተኛ ዓመት እንደዛ በማድረግ ነው የምናሳልፈው።
ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው።
በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ ቀጥታ ኢሜይል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው። እና አሁን ላይ ራሱ እስከዛሬ ድረስ ኮምፒውተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲ አይደለም ይህን ክላስ መውሰድ አለብህ ግዴታ ብሎ የሚነግረኝ። ኢትዮጵያ ላይ ያሉ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ኦልሬዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል፣ ምክንያቱም እንደ ኢንትረስታቸውን ፎከስ እንድናደርግ ያግዝናል።
ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሩሃማ ሙልጌታ ናት። የ19 ዓመቷ ሮሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሮሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች።
ለእኔ በጣም አዲስ ነበር፣ ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺ ነሽ አፕሊኬሽን ሴንድ አውት የምታደርጊው። ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አምርጫዎች ነበሩ። ብዙ አስተማሪዎች ምናምን እየጠየኩኝ ነበረ፣ እገዛ ከነሱ የጠየኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ፣ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረኝ እንድጨርስ ያደረጉት።
በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሮሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ ያናኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው።
ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመድኩት፣ እዚህ ሀገር መጥቼ ኮምፕሊት ባልጠበቅኩት ደረጃ የሃይማኖተኞች ቁጥር በጣም 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 ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችም እንደዚህ ሙስሊሞችም ቁጥር በጣም በጣም ትንሽ ነው የነበረ እና እሱ ትንሽ መጀመሪያ ላይ አስደንግጠኝ ነበረ።
አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አኗኗር መጀመሪያ ላይ አስደንጋጭ ነበር።
ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የምሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነቴ ሳየው ወጣ ያለ ባህል ላይ ያላቸው እነሱ።
በአሜሪካ ኮሌጆች እና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለህጻናት የአማርኛ ትምህርት ታስተምራለች።
የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቼዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ ከኔም ካልቸር የኔን ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ፣ መዘምራን እና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበረ እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል።
ናትናኤል እና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችን እና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል የቋንቋና የአኗኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ቀጣዩ ዘገባ ደግሞ ከበርካታ ችግሮች ባሻገር ተማሪዎቹን ለከፍተኛ ውጤት ስላበቃ አንድ ትምህርት ቤት ይነግረናል። በማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ አመታትን ያስቆጠረ ግቢ ይገኛል።
ቦታው ከዚህ በፊት በደርግ ዘመነ መንግስት ፈለጋርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው።
በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይቷል። በ2012 ዓ ም ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል።
የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን ይህንን ተግባር አንጀምረውም ብለው እዛ ቦታ ላይ ትምህርቱ ተጀመረ ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ ከሀገሪቱ ሌላውም ማህበረሰብ የተለያዩ መዋጮዎችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፍትን በመግዛት፣ ኮምፒውተሮችን በመግዛት፣ ላፕቶፖችን በመግዛት ትምህርት ቤቱ ምንም ነገር ሳይኖረው በባዶ ነው የጀመረ። ራኒንግ ኮስትንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው።
ቀደም ብለን የሰማናቸው በዚህ ስፍራ የተቋቋመው የሐዲስ ዓለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈተኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ 5 ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፍቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው።
የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ በእውነት እና ስሜቴ ከምገልጸው በላይ ነበር።
ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን ይጀምረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ።
ተማሪዎቹ ያሉበት ቦታ እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው፣ ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች፣ ምንም አይነት የተሟላ ፋሲሊቲ የሌላቸው፣ መኝታ ቤቱ እንደዚሁ በጣም ከፍተኛ ጥረት ያለበት፣ ላይብረሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኑሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ።
የሐዲስ ዓለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ።
የተማሪዎችና የመምህራን ግንኙነት እንዲሁም የወላጆችና የተማሪዎችን ግንኙነት በጣም ጥሩ ስምዝና ትምህርት ኢንቫይሮመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምቹ ነው ስንል ግብዓት በመሟላትና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ቀረቤታ ለውጤቱ ትልቅ ሚስጥር ነው ብለን ነው የምናስበው። ሁለተኛ ደግሞ ትምህርት ቤቱ የተጀመረው በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ ትልቅና የባለቤትነት ስሜት ያለበት በመምህራንም በተማሪዎችም በትምህርት ቤቱ አስተዳደር ቢሆን ከጎናችን ደግሞ በውጭም በሀገር ውስጥም ሆነ የሚያግዙን ሰዎች የእነሱንም ውለታ መመለስ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው።
የሐዲስ ዓለማየሁ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ
የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቨሬጅ ውጤታቸው ከ87 በላይ መሆን አለበት። ሁለተኛው ደግሞ ትምህርት ቤቱ ያወጣውን የመግቢያ ፈተና ማለፍና በቅደም ተከተል ለደረጃቸው እስከ 60ኛ ያለውን ተማሪ እንመርጣለን። ያው ከዚያ በላይ የመቀበል አቅሙ ስለሌለን ነው 60ዎቹን መርጠን ሌሎችን የምንተው።
በዚህ ሂደት አልፈው በትምህርት ቤቱ ሲማሩ ከቆዩና ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ ሙሉነህ ኒው ነው።
ምዕራብ ጎጃም ሁሉን ተከለ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ሐዲስ ዓለማየሁ ልዩ አዳሪ ቤት በእኛ ጊዜ ነው የጀመረ። እዛ በሽታ አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ውጤት ዘጠና እና ያመጣው ሲ ደግሞ ወደ አዳሪ ትምህርት ቤት ማስገባት ይችል ነበር እና ወደሱ እንግዲህ ለመከላከል አስቀድሚ ስለወሰንኩኝ ሁለቱም ፈተናዎች ነበረ። በሁለቱም ጥሩ ውጤት አመጣውና አለፍኩኝ።
ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት 533 ከ600 ነው።
ሲሞርክን በደንብ ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርንና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሁነን እና እሱን ነገር በደንብ ሰርተንበታል የሚል
በኢኮኖሚክስና ሕግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሮናል። የአዲስ አለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ ዓመት ዓመት ይሻገር፣ ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሷል። ርዕሰ መምህሩ ደረጀ ከፈለኝ ይህን ይላሉ።
መምህራን ራሱ ከ12 አካባቢ ወረዳ ተወዳድር ያለፉ ናቸው። ወረዳዎች ናቸው ደሞዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትም መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀት ተይዞላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብ በዚህ መልኩ ድጋፉን አጠናክሮ ይቀጥል። ግንባታው በቋሚነት አልተጠናቀቀም። 13 ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሆን የሚባል ባለሀብት ገንብቶ አጠናቋል። ዳሽን ቢራ ፋብሪካን በ20 ሚሊዮን ብር የጀመራቸው አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖርም ሌላው ባለሀብት ሌላው አካባቢ ማህበረሰብ በውጭም ያለው ማህበረሰብ ቀሪዎቹን ግንባታዎች በማጠናቀቅና ሌላውንም አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን።
አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀምርም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግስት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም እጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አዳርገዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተው ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጥናፉ ደምሴ ናቸው።
ይሄ በትውልድ ላይ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነ ልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው። ልጆቹን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በሕይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ሳይቀበል የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋት ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር፣ በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል።
የአዲስ አለማየሁ አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በህብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። መርሃ ግብሩን በመምራት እስካሁን ድረስ አብሬያችሁ የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።